አድማጭ ቻችን ሁለተኛው ክፍል መደበኛ ፕሮግራማችን አሁን ይጀምራል። በዚህ ክፍል የአፓና ስፖርት በገነነው ሞክሪያ የተደረሰውን መጽሐፍ ሁለተኛ ክፍል ትረካ
ክፍል 13ን አስተምተን የጠቅላላ ዝግጅታችን ፍጻሜ ይሆናል።
ከመጽሐፍ ዓለም ፕሮግራማችን በእውነተኛ ታሪክ ላይ የተመሰረቱ ልቦለዶችን የኢትዮጵያ ታሪክ ባህልና ማህበራዊ እሴቶችን እንዲሁም የሀገራችንን የጀግኖች ታሪክ የሚያወሱ መጽሐፍትን የምንተርክበት ነው።
ያፓና ስፖርት እውነተኛ ታሪክ በገነነ መኩሪያ አዲስ አበባ 2006 ዓመተ ምህረት
ክፍል 13
ምሽቱ አንድ ሰዓት ሆኗል። ታዳጊ ወጣቶች ቡሄን እየጨፈሩ ነው። ቀበሌ 9 አራዳ የደረሱ ወጣቶች ግቢው ደጃፍ ላይ ሞቅ አርገው እየጨፈሩ ነው። ሆያ ሆዬ የባለቤቱን ስም እየጠሩ አሞጋገሱ። የበሩን ቆርቆሮ እየመቱ ወጥተው የደንቡን እንዲያደርሷቸው መወትወት ጀመሩ። በተለምዶ አንድ ቤት እየጨፈሩ ካልተከፈተ ትተው ወደ ሌላ ቦታ ይሄዳሉ። እነዚህ ግን ከዚህ በር ላይ ንቅንቅ አላሉ። ሙጭጭ ድርቅ ግግም ብለው ይጨፍራሉ። ኤምበር ማስከፈት ከቻሉ ብዙ ፍራንክ ያገኛሉ። ስለዚህ የዋዛ ይለቁ አልፈለጉም። አሁንም መጨፈር ጀመሩ። ነገር ግን የግቢውን በር ከፍቶ የሚሰጣቸው ሰው አላገኙም። እንደገና ስልታቸውን ቀይረው መጨፈር ተያያዙ። ክፈት በለው በሩን የጌታዬን። መጨፈራቸውን ቀጥለው የግጥማቸው ስንኝ ሳያልቅ በሩ ተከፍቶ ባለቤቱ ለመናገር ሲዘጋጁ ከጨፋሪዎቹ ጀርባ ተሸሽገው የነበሩ አብዮት ጥበቃዎች ዘለው ገቡ። ራቱን በልቶ ወደ መደበቂያ ስፍራ ሊያቀና ያለውን ተፈላጊ አድብተው ያዙ። በፍጹም በዚህ ሁኔታ ይደርሱብኛል ብሎ አላሰበም። አባይነ ከይርጋለም ነበር የመጣው። ኦፕሬሽኑ ላይ ከተሳተፈ በኋላ ሲፈለግ አልተገኘም። መኪና ተራና መውጫ መግቢያ ላይ ፈለጉት አልተገኘም። አብዛኛዎቹ የመጡት ከይርጋለም በመሆኑ በመልክ የሚያውቁት ተመርጠው እዚያ ድረስ ሄደው ፈልገውታል። አረሳስቶ ከዚህ ከተማ ለመውጣት እዚሁ ተደበቀ። ነገር ግን አንድ ጥቆማ ደረሳቸው። ዘመዱ ቤት እንደተደበቀ አወቁ። መረጃውን ያገኙት ከቤቱ ጀርባ ካለው ጎረቤታቸው ነበር። ሁለቱ ሰዎች ጥለኛ ነበሩ። ባጥር ከዳዳ ያዩት ልጅ አይወጣም አይገባም፣ ድምፁንም ዝግ አርጎ ነው የሚያወራው። አንድ ጥፋት ሰርቶ እንደሆነ አወቁ። ጉዳዩን ለቀበሌ አሳወቁ። አብዮት ጠባቂው ባጥር ከዳዳ አሾልኮ አየው። ማንነቱን ወዲያው አወቀው። የሚፈልጉት ሰው እዚህ ግቢ እንዳለ አረጋገጡ። የባንክ ኦፕሬሽን ሲካሄድ አንድ ሰው ገሏል። ከባንክ ገንዘብ ይዞ እንደሄደም መረጃ ደርሷቸዋል። ገንዘቡም እዚህ ቤት እንደሚገኝ ገምተዋል። እዚህ መደበቁን መረጃ ያገኙት ከሰዓት ነው። ነገር ግን አንኳኩቶ መግባቱ ልጁ ሊያመልጥ እድል ሊሰጠው እንደሚችል ገምተዋል። ቤቱን ከበው ለመያዝ ያቀዱትም አስተማማኝ አልሆነላቸው። ምክንያቱ ደግሞ ከጀርባው ያሉት ቤቶች በአጥር የሚገናኙና መሽለኪያ የሚበዛባቸው በመሆኑ ሊያመልጥ ይችላል ብለው በመስጋታቸው ነበር። አንድ ዘዴ መጣላቸው። አካባቢውን በሰላይ በማስጠበቅ እስኪመሽ ጠበቁ። እያውየ የሚጨፍሩ ወጣቶችን ተከራዩ። ምሽት አንድ ሰዓት በሩ ላይ እንዲጨፍሩ አደረጉ። በሩ የሚከፈተው ለጨፋሪዎቹ ሳንቲም ለመስጠት በመሆኑ ማንም ሰው ሳይዘጋጅ ዘለው ለመግባት እንዲመቻቸው ነበር። እለቱ ቅዳሜ ጳጉሜ 5 ሲሆን ኦፕሬሽኑ በተካሄደ በሳምንቱ ተፈላጊውን ሰው አንቀው ያዙት። ከነገነት ገብረስላሴ ቤት ጀርባ ከነብርሃኑ ቤት ፊት ለፊት ባለው መንገድ እየሄዱ ነው። ቦታው ወደ ወንዝ የሚወስደው መንገድ የያዘች ናት። እዚያ ስፍራ ትልቅ የውሃ መውረጃ ቦይ ይገኛል። ክረምት ሲሆን ቦዩ ጉድጓዱ ይጨምራል። እስረኛው ከፊት ሆኖ እየተነዳ ነው። ድንገት እንቅፋት እንደመታው ሆኖ ወደቀ። መሬቱን ሳይነካ ተንደርድሮ ወደ ጨለማው ሮጦ ገባ። ጠመንጃቸውን አቀባበሉ፣ ወደ እርሱ ደገኑ። ባፈጠጠው ጨለማ ላይ ጀርባውንና አናቱን ለመፈረካከስ የተኩስ እሩምታ ለቀቁ። ይሄ ሁሉ ተኩስ በጣጥሶ ስለሚጥለው የመስረፍ እድል የለውም። አማራጭ ስላጡ እንጂ በሕይወት ነበር የሚፈልጉት። ምናልባት ከዚህ ሁሉ ጥይት ከተረፈ አሳክመው ያናዝዙታል። የሚፈልገውን መረጃ ከሰጠ በኋላ ባይሞትም ይገሉታል። በቅርብ ካለው ቤት ባትሪ ፈልገው በጥይት የበሳሱትን ሬሳ ለማየት ትክትክ ወዳለው ጨለማ በየቦታው አበሩ። ግን የባትሪው ብርሃን ሟቹን አላሳያቸውም። እነሱ ሲተኩሱ በነበረው ቦታ ላይ የውሃ መውረጃ ቦይ እንዳለ አወቁ። ሲተኩሱ የነበረው ባዶ አየር ላይ እንደሆነ ተረዱ። እዛ አካባቢ ፍለጋቸውን ጀመሩ። እንዴት እንዳመለጣቸው ሲያስታውሱ ተናደዱ። ያበሳጫቸው ደግሞ መታለላቸው ብቻ ሳይሆን ኦፕሬሽኑ ላይ ጓደኛቸው የሆነውን አብዮት ጥበቃ መግደሉም ነበር። ፍለጋው ስላልተሳካላቸው ሌሊቱን እዚያ አካባቢና በየአልቤርጎው ሲያስሱ አነጉ። ነገር ግን ሊገኝ አልቻለም። ከቡሄ ጀርባ ገብተው በብልጠት ስለያዙት እንጂ ዘዴኛ መሆኑ አልጠፋቸውም። ወደ ቤት ተመልሰው ዘመዱን አሰሩ። ይርጋለም ቤተሰቦቹ የት ቀበሌ እንደሚገኙ አጣሩ። ከዘመዱ ቤት ለማስታወሻ የሰጣቸውን ፎቶግራፍ ተቀበሉ። ሁለት ሰው ለስለላ ወደ ይርጋለም ላኩ። ሳምንት ያህል እዚያ አካባቢ እንዲቃኙ ተደረገ። በሶስተኛው ቀን ውጤታማ ነገር ታየ። ሻሸመኔ ለሚገኘው የአብዮት ጥበቃ ሊቀመንበርና የሕዝብ ደህንነት ሰዎች የደረሰው መረጃ እጅግ በጣም አስፈላጊ ነበር። ፎቶውን ይዘው ሲፈልጉት የነበሩት የመረጃው ሰዎች ድንገት ከሰርግ ቤት ሲወጣ የነበረውን ሰው አዩት። ፎቶውን ተመለከቱ። ምንም ጥርጥር የለውም፣ ራሱ ነው። ወዴት እንደሚሄድ ተከተሉት። ቡና ቤት ገባ። ሻይ አዘዘ። ከጓደኛው አወራ። ወጥቶ ሄደ። ከአንዲት ሴት ጋር ሰላምታ ተለዋውጦ ትንሽ ተጫወቱ። ቤተ ክርስቲያን ሄዶ ተሳለመ። ግድግዳ ላይ የተለጠፈ ማስታወቂያ አነበበ። ከኪሱ ወረቀት አውጥቶ ማስታወሻ ጻፈ። መንገድ ላይ ሲደባደቡ የነበሩ ሕፃናትን ገላገለ። የሚከተሉት ሰዎች እያንዳንዱ እንቅስቃሴውን እየመዘገቡ በጭንቅላታቸው አሰፈሩ። አሁን የሚፈልጉት ማረፊያውን ነው። እየተከተሉት ቆዩ። ከምሽቱ 12 ሰዓት ሲሆን ወደ አንድ ቦታ ደረሰ። አንድ ቤት እንዲገባላቸው ተመኙ። ልክ እንዳሰቡት ግቢውን ሲያንኳኳ ተደሰቱ። ሰውየው እሱ ራሱ ነው። ፎቶ ብቻ ሳይሆን የተሰጣቸው የቤት ቁጥር የነ አባይነህ መኖሪያ ቤት ነው። አይደረስብኝም ብሎ በአደባባይ አገኙት። እዚህ እንደሚኖር መረጃ ያገኛሉ ብሎ ስለማይገምት ሳይታሰብ ደረሱበት። ወዲያውኑ ወደ ሻሸመኔ ደወሉ። ሌሊቱን ፖሊስና አብዮት ጥበቃ ሲገሰግስ መጣ። አመቺ ቦታ ያዙ። አባይነህ አደገኛ በመሆኑ ቤት ውስጥ ሊይዙት እንደማይችሉ አውቀዋል። በቡሄ ሰበብ መያዛቸው ለነሱ ድል ቢሆንም ዛሬ ሌላ ዘዴ መፈለግ አለባቸው። ከቤቱ ሲወጣ አሳቻ ቦታ ከበው ለመያዝ ተዘጋጁ። ከበባውም ጥንቃቄ ያሻዋል። የሰላቢ መሽሎኪያው ስለማይታወቅ ሁሉንም ቦታ በዘዴ ክበቡ ተባለ። ግቢው ሁለት በር ያለው መሆኑን የተረዱት ዘግይተው ነበር። በጓሮ በር ወጥቶ በርቀት ሲሄድ የተመለከቱት ሰላዮቹ ያውና ያውና በሚል አሳዩአቸው። ታጣቂዎቹ ጥጥጉን ይዘው በፈጣን እርምጃ ወደ ታየበት አቅጣጫ አመሩ። ምንነቱን የሚያውቁት አብዮት ጥበቃዎች ቶሎ ለዩት። ባለሽምቅቆ ቦርሳ ይዟል። የመጀመሪያውን አቋራጭ ተሻገረ። እንደ ተመለከታቸው ቀጥረዋል። ያመልጣቸው እንደ ተዘጋጀም አወቁ። አሁን እሱን ማሳደዱ እንደማያዋጣ ስለተረዱ በመሳሪያ እግሩን ብለው ሊጥሉት ወሰኑ። አነጣጥረው በመተኮስ የተሻለ ችሎታ አላቸው ተብለው የተገመቱ ከፊት እንዲሆኑ ተደረገ። በቦርሳው መሳሪያ እንደያዘ አውቀዋል። መጀመሪያ ቀን ሲያባረሩት ቦምቦርጉሮ ሰው ጎርቶ ማምለጡን ያውቃሉ። ይህ ቦርሳው ከሽጉጥ ሌላ ቦምብ ሊይዝ ስለሚችል ሳይጠጉ ይወረወርና ሊያመልጥ ይችላል ብለው ስላሰቡ በዘዴ ሊይዙት ተነጋገሩ። ወደ ቀኝ ባለው መንገድ እንደተጠመዘዘ እንዳይሰወርባቸው በሽምጥ ሩጫ መታጠፊያው ላይ ደረሱ። መንገዱን እንደዞረ 10 ሜትር ርቀት በሚገኝ ሱቅ ሲጋራ እየገዛ ነበር። የወሰደውን ኪሱ እየጨመረ ሳለ ቶሎ ደርሰው ሰፈሩበት። መሳሪያውን አውጥቶ ቦምብ እንዳይወረውርባቸው ቦርሳውን ከትከሻው ላይ ቶሎ ነጠቁት። በተኛበት ማጅራቱን በሰደፍ መጥተው አደነዘዙት። ከኋላ ስትከታተላቸው የነበረች ላንድ ሮቨር ውስጥ ወረወሩት። በካቴና አሰሩት። አገኘን አሉ። ምን የማትገኝ መስሎ ነው? ከኔ ምንም አታገኙም። እሱን እናያለን። ነገርኳችሁ፣ ልቀቁኝ። ገና እንዘለዝልሃለን። እንደዛቱበት እንደገና በተደፍ ወደ ታች እየወቀሩት ወደ ሻሸመኔ ይዘውት መጡ። ቦርሳ ውስጥ ያለውን መሳሪያ ለማየት አወጡ። ባዩት ነገር ተገረሙ። ካልሲ፣ አሮጌ ማሊያ፣ ቁምጣ፣ የኳስ ጫማ፣ ሌላ ነገር የለም። ሰላማዊ ነኝ ለማለት አስቦ እንደሆነ ተነጋገሩ። አባይነህ ኳስ ተጫዋች መሆን የመረጠው ለሽፋን እንደሆነ ተረድተዋል። መኪናውን እያከነፉ ዋናውን ተፈላጊ ይዘው ሄዱ። ወደ ፖሊስ ጣቢያ አልወሰዱትም። ወታደሮች ካም አመቺ ቦታ ስላለ እዚያ አስገቡት። በጣም ተፈላጊ ሁለት እስረኞች አንዲት ጠባብ ክፍል ውስጥ ይገኛሉ። ሁለቱም በግርፊያ መንቀሳቀስ ቀርቶ መናገር አይችሉም። አንደኛውን ልጅ ያውቀዋል። ይርጋለም ያቦስቶ ልጅ ነው። ሌላኛው የአዋሳ ሐይቅ ቡድን ተጫዋች ነው። 11 ሰዓት ላይ በግርፍ የታወቀውን ሰው ይዘው መጡ። እስረኛውን ቁልቁል እየተመለከተ ካንተ ጋር እነማን ነበሩ? ማንም። ገንዘቡ የት ነው ያለው? የምን ገንዘብ? እየቀለድክ ነው? የምትሉት አልገባኝም። ገራፊው በንግግር የሚያምን ይህ አባባል እንደሌለ ስለሚያውቅ በሰለጠነው የግርፋት ትምህርት መቀጥቀጥ ጀመረ። በጠረጴዛዎቹ መሃል አግድም የተቀመጠው ትልቅ አጠና ላይ እግርና እጁን አጠላልፎ አንጠለጠለው። ካልሲ ባፉ አስገባለት። የውስጥ እግሩን በተዘጋጀው መግረፊያ ይቀጠቅጠው ጀመር። እስረኛው እየተናጠ ተንገበገበ። ግርፋቱ ቆመና ካፉ ካልሲ ወጥቶ የምትናገረው ነገር አለ አለው። ምንድን ነው የምናገረው? የጠየቅንህን። ይህ አባ ከኔ ምንም አያገኝም። ምን አልክ? ማን ነው ይህ አባ? እናንተ ናችሁ። የተገላቢጦሽ ሆነ። ምን አልክ? ገንዘቡ የት ነው ያለው? የቱ? ከባንክ የወሰድከው? የምን ባንክ? ጊዜ ባትገልብን ጥሩ ነው። መርማሪው በጣም ተናደደ። ዛሬ ሳይበስል ነው የሚጠይቀው። በግርፋት ቋንቋ ማሰል ማለት ልቡ እስኪጠፋ ገርፎ ደም እስኪወጣ አቁስሎ ላጩ ካልሲው አልፎ በጉንጩ ሲሄድ ልክ መግባቱን ተረድተው ለጥያቄ ከተሰቀለበት ያወርዱታል። ይህ እስረኛ እዚህ ደረጃ ባለመድረሱ መርማሪው ሊያበስለው ተዘጋጀ። ማለት የምትፈልገው ነገር ሲኖር ሌባ ጣትህን ቀስርና አመልክተኝ ብሎ መመሪያ ሰጠውና ለማብሰል አንጠለጠለው። ደሙ ሲወርድ ተለተለው። ነገር ግን አውርደው ቢጠይቁት ምንም ነገር ሊያገኙ አልቻሉ። 3 ቀን በተከታታይ ደበደቡት። ሰውነቱ ቁስል በቁስል ሆነ። ጥርሱን በፒንሳ አወለቁ። وهاي تمولا قده بلدتو لعن تلتلو لفلا زيت تبسوت فيتون بملاج قرارتوت ايه ولو نقر ترابة ترابة الدرقن كسرنياو يربا نقر على قنيوم عابيو تبقى مقدلو نمكادر فمشيت ايزوت يعمل لتكن انديت اندت اطباباتشو ستجيكوت ايه النقر اندما يوك نقراتشو شنقلاتو اندتنكا ويم ما ننياو نمنقر ليعمل اندما يشل ترجو انديت ارقو ماوت عقات اندال لباتشو ممكر جمرو كان بهيدا كتس انسرنياو ايه كما هيدا በጣም ይገርማቸው ነገር እሱ ይሃፓ እንደሆነና ይልቁንስ እየመረመሩ ያሉት ሰዎች ለይሃፓ እንደሚሰሩ እየነገራቸው ነው። ደግሞ ንጹህ አብዮተኛ እንደሆነ አስረዳቸው። እንዴት እያታደላቸው እንደሆነ ሲረዱ ዘዴው አስገረማቸው። አብዮት ጥበቃዎቹና ወታደሮቹ ወደ ታሰረበት ቦታ ሲያመሩ ሁሉም የሚጠብቁት አንድ ነገር አለ። አመለጠ የሚል ቃል ነው። እሱ ግን እዚያው ነው። ያም በዱላ በዛት ሊሞት ይያጣጣረ ነው። ምግብ ለመብላት አፉ አይፈቅድለትም። ዳቦ በውሃ አርጥበው እየሰጡት ሳይላምጥ ይውጣዋል። አብረውት ያሉት ሁለት እስረኞች ክፉኛ ቢደበደቡም የሱ ግን የተለየ እንደሆነ ስላወቁ ሟች እንደሆነ ተረድተዋል። እንደዛም ሆኖ በጥብቅ የሚፈለግ እስረኛ በመሆኑ ወደ መጸዳጃ ቤት በሸክም ሲሄድ በከፍተኛ ጥበቃ ስር አድርገውት ነው። ከአምስት ቀን በኋላ ወደ አዲስ አበባ እንዲሄድ አዘጋጁት። አስቸኳይ እንዲልኩት ስለታዘዘ ነው የሚሄደው። የሱ ጉዳይ ለከፍተኛ ኃላፊዎች ስለተነገረ ቶሎ እንዲደርሳቸው ይፈልጋሉ። የአርብ ጽፈት ቤት ምርመራ ክፍል ሲገባ እውነቱን ይናገራል። አንዳንዶቹ ቶሎ ይሂድ እዚህ ሊሞት ነው ይሉ ጀመር። መስከረም 13 ቀን እስረኛውን ወደ አዲስ አበባ የምትወስደው መኪና ወደ ግቢው ዘለቀች። መኪናዋ መጠነኛ ጥገና ሊደረግላት ወደ ጋራዥ አመራች። ከአንድ ሰዓት በኋላ እስረኛው ያለበት ክፍል በር ላይ ቆመች። አጃቢዎቹ አበላቸውን ወሰዱ፣ መሳሪያቸውን አዘጋጁ። ተጨማሪ የጥይት ካርታ ከመሳሪያ ግምጃ ቤት ወሰዱ። የእስረኛ መወሰድ ያለበት በፖሊስ ሆኖ እንዴት ወታደር ያጅበዋል በሚል ቅሬታ የነበረ ቢሆንም ፖሊስ ሌላ ተሳስ ላለበትና እጥረት ስለተፈጠረ ወታደር ባስቸኳይ እንዲወስደው ነበር የተደረገው። አይ ከማዘቅት በፊት እስረኛው አዲስ አበባ መድረስ አለበት። ከመሸ መንገድ እንዲሄዱ አይመከርም። ያፋ ጨለማን ተገን አድርገው ብዙ ጊዜ በመኪና የሚሄድ እስረኛ ያስጠላሉ። ከአንድ ወር በፊት ከቦረና ተይዞ የተወሰደ እስረኛ መንገድ ላይ በምሽት ጠብቀው ተታኩሰው አስመልጠውታል። አሁን እዚህ ካምፕ የሚገኘው አባይነ በቶሎ ለመውሰድ ተፍተው እያሉ ነው። መኪናዋ በር ላይ እንደቆመች እስረኛው ከክፍል እንዲወጣ ትዕዛዝ ደረሳቸው። በሸክም መኪናው ወለል ላይ አስተኙት። እንቀሳቀስ ባይችልም እጁ በካቴና ታስሯል። ከሰላሳ ደቂቃ በፊት የገቡት ሶስት ሰዎች ወደ ሲዳሞ የህዝብ ደህንነት ጽሕፈት ቤት ስልክ እየተደዋወሉ ነበር። እነዚህ ካድሬዎች ከይርጋለም የህዝብ ደህንነት ጽሕፈት ቤት የመጡ ናቸው። የሻሸመኔ አብዮት ጥበቃ ኃላፊ በአስቸኳይ ወደ ግቢው እንዲመጣ ተደረገ። ከይርጋለም የመጡት ካድሬዎች አንድ ሴት ለአስረጅነት ይዘው መጥተዋል። ሴትየዋ ፎቶግራፍ በጋዜጣ ተቀምላ ይዛለች። እስረኛው እንዲመጣ ተደረገ። ሹፌሩ አረ ቶሎ እንሂድ ይመሽብኛል እያለ ቅሬታውን እየገለጸ ነው። እስረኛውን ወዲህና ወዲያ ማመላለታቸው ጊዜ እየገደሉ እንደሆነ ገብቶታል። አባይነህ ወደ ኃላፊው ክፍል በሸክም ገባ። መቀመጥ ስለማይችል መሬት ላይ አጋደሙት። ሴትየዋ ስታየው እሪታዋን ለቀቀች። ልጇን እንደዚህ ተልትለው ይጨርሱታል ብላ አልጠበቀችም። የሻሸመኔ አብዮት ጥበቃ አስተባባሪ ከከተማ በፍጥነት መጣ። እስረኛው ወደ አዲስ አበባ ዛሬ ጧት እንደሄደ ነው የሚያውቀው። እንግዲህ አባይነ ላይ ምንም ምርመራ ሳያደርጉ እንዲልኩ ስለተነገራቸው የሱ ጉዳይ ከእጃቸው ወጥቷል። ታዲያ አሁን ለምን ጠሩት? የካምፑ ኃላፊ የአብዮት ጥበቃ አስተባባሪውን እየጠየቀው ነው። ወንጀለኛው እሱ ነው እንዴ? አለ። አዎ። እርግጠኛ ናችሁ? በጣም እርግጠኛ ነን። እሱ ለመሆኑ ማስረጃው ምንድን ነው? ወዳችንን ገልሎብናል ገንዘብም ዘርፏል ከዚህ በፊት የያዛችሁት እንደነበር ነግረኛል አዎ አምልጦን ነው አላፊው ዳብዩት ተበቃው አስተባባሪ አንድ ፎቶ ሰጠው ፎቶው ትልቅና ሁለት ወንድማማቾች የተነሱት ነው የካምፖ አላፊ ጠየቀው አባይነህ የቱ ነው ምናልክ ለይተህ ንገረኝ ግራ ያጋባል እንዴ ዳብዩት ተበቃው አስተባባሪውን ፎቶውን ደጋግሞ አሳየው የሚፈልጉት ወንጀለኛ በትክክል ይሄ ነው ብሎ ለመናገር አቃተው አላፊው ፈኛውን ከርጋለም ስትታመጡ አረጋጣችኋል አለ እንዴት እሱ መሆኑን እዚህ ከተማ ካለው ዘመዱ ፎቶ አገኘን ከዚያም ለፍለጋ ሰው አስተማራ እና መንገድ ላይ አገኘን እሺ ለኛ ነገሩን ፈጠን ስንሄድ እሱ መሆኑን አረጋገጥ እሱ ልክ ነህ ግን እዚያ ላሉት ካድሬዎች ለምን አላሳያችሁትም እሱ መሆኑን ስላልተሳሳት አሁንስ ግራ ያጋባል እስረኛው መሬት እንደተኛ የሚነጋገሩትን ሰምቷል ደግሞም እያለቀሰ ነው ሐሳብ ለመስጠት እንቀሳቀሰ ግን መናገር አልቻለም ተፈላጊው አባይነህና ወንድምየው መንታ ናቸው ምንም አይለዩም በቁመት በመልክ በሁሉም ይመሳሰላሉ አባይነህ ካንቻ ጥርሱ ስለተሸረፈ ሁለቱ በዚህ ይለያሉ ጓደኞቻቸው ሲጠራጠሩ ማንነታቸውን ለማወቅ ከንፈራቸውን እያስገለጡ ያጣራሉ ዳብዩት ተበቃ አስተባባሪው ፎቶውን ይዞ ተገተረ ይሄኛው እስረኛ የመይሶን ጓድ ነው አባይነህ ወንድምየው የሀፓ መሆኑን አያውቅም በሱ የተነሳ እንደያዙት አልተረዳም የጋለም ህዝብ ደህንነት ሰዎች ጓዳቸው በመጥፋቱ ባለሱቁ ጠቆማቸው በማፈላለግ ሻሸመኔ እንደታሰረ መረጃ ስለደረሳቸው መጡ ያባ ለግድያ እንደሚፈልገው ስለሚያውቁ እነሱ ጠልፈው እንደወሰዱ ነበር የገመቱት እሱም ቢሆን ገራፊዎቹን ያባ ናችሁ እያለ ይናገር ነበር እግሩ ስለተተለተለ እንኳን ኳስ ሊጫወት ለመራመድም ችግር ሆነበት የዚያን ቀን ለድምምት ትጥቅ ይዞ ሲሄድ ነው የያዙት ካድሬዎቹ በደረሰበት ድብደባ በጣም አዘኑ። ባቢዮቱ ስም ይቅርታ ጠየቁት። መስፍን ወርቁን ለመያዝ ቤተሰቦቹ ጋር ተንጋግተው የደረሱት ካድሬና አብዮት ጠባቂዎች ወደ ውስጥ ገቡ። አያቱ ደነገጡ። ምንድን ነው? አሉ። መስፍን አለ? የለም የት ሄደ ኳስ ቢጫወት የት ቦታውን አናውቅም ችግር አለ ፈልገነው ነበር በሰላም ነው ለጉዳይ ነው የምንፈልገው ምን አረገ እሱን እኛ ነን የምናውቀው ችግር ካለ ለኔ ንገሩኝ እናንተን አይመለከትም እና እሱን ነው የፈለግነው አሁን የለም እርግጠኛ ናችሁ ካላመናችሁ ገብታችሁ ፈልጉ ሲመጣ ወደኛ እንደተለቆት ይሆን እሱ ጫዋ ነው ብቻ ላኩልን ሰዎቹ ስለተጠራጠሩ ቤቱን አሰሱ ግን አላገኙትም ቤተሰቦቹ ይሄን ያህል ሰው ተንጋግቶ መምጣቱ አስደነገጣቸው ያለምንም ምክንያት እንዳልመጡ አውቀዋል ከዚህ በፊት ታስሮ እንደነበርም ያውቃሉ አሁን ግን ግድያና ግርፋት ስላለ ሁኔታው አላማራቸውም መስፍን ወደ ቤቱ ሲመለስ አያቱ አገኙት ሰዎች ፈልገው ነበር አሉት ማን ፖሊስ ለምን ቤቱን በረበሩት ምን አሉ እኛ ጋር ይምጣሉ አለበት እንዴ ምን ውስጥ ያፋ የሚባለው ኦፕሬሽኑን የሚመራው ሰው ሁኔታውን ስለደረሰበት ለመስፍን በአስቸኳይ መልእክት አስቀመጠለት ከተማውን በፍጥነት ለቆ መሸሸጊያ ቦታ እስኪገኝለት ነጌሌ ወደ ተባለችው ከተማ እንዲሄድ ተነገረው። ጊዜ ማጥፋት የለበትም። ከውጭ ድምፅ ሰማ። ታጣቂዎቹ እንደሆኑ አወቀ። ጊዜ ሳያጠፋ በጓሮ አጥር ዘሎ ሄደ። ኪሱ ያለውን ገንዘብ አሰላ። 30 ብር ነው። የትም ባያደርሰውም ለጊዜው ከአካባቢው ለመሰወር ይበቃዋል። ቤተሰቦቹ ቤት ውስጥ ተሰብስበው እየተጫወቱ በመሆኑ በዋናው በር መሄድ አልቻለም። ጊዜ ማጥፋት የለበትም። ቤተሰቦቹ ከቤት እንዲወጣ አይፈልጉም። ነገር ግን እሱ ባጥር ዘሎ ሄደ። ወደ መኪና ተራ መሄድ የለበትም። ይታይ ይችላል። የመጣለት መልእክት ጊዜ ሳታጠፋ ቶሎ አምልጥ የሚል ነው። መንገድ ላይ የቆመች መኪና አየ። ቶዮታ ሳውት መኪና ነች። ወደ ሹፌሩ ጠጋ አለ። ገንዘብ እንደሚከፍለው ነገረውና ወደ ንግሌ አድርሰኝ አለው። ጉዞ ተጀመረ። ንግሌ ከመድረሱ በፊት ሐሳቡን ቀየረና ኩየራ ወረደ። የኢህአፓ ሰዎች የሚያውቃቸው ኩየራ አሉ። እዚያ እንደደረሰ ሁኔታውን ነገራቸው። ለጊዜው መደበቂያ እንዳዘጋጁለት ነገሩት። አንደኛው ልጅ ከከተማ ውጭ አክስቱ ቤት ወሰደውና ደበቀው። አንድ ክፍል ተሰጠው። እሱ ክፍል ውስጥ ሰው አይገባም፣ እሱም አይወጣም። ሰው እንዳያየው በመደረጉና ከቤት ውስጥ ያለ መውጣቱ ጨንቆታል። አንዲት የሰፈር ሴት ወደ ቤታቸው ገብታ ወጣች። መስፍን ታይቷል በመባሉ ድብቀውን የበለጠ አጠበቡት። ቤተሰቡም ተጨናነቀ። መስፍን በሁኔታው ግራ ተጋባ። የቤተሰቡ አባላት በፍርሃት ተውጠዋል። መስፍን ልጁን ጠራው። መሄድ አለብኝ አለው። ለምን? በኔ ኃጢአት ቤተሰቡን መጠየቅ የለበትም። ለትንሽ ጊዜ ነው፣ ቢሆንም ተጨናንቀዋል። ለኔ አልተመቸኝም። ከወጣ ይገሉሃል። ይግደሉኝ። እንዴት? ጓደኞቼ ሞተዋል፣ እኔም አይቀርልኝም። አሁን የልቴን ነው? እግሬ ወዲያ ደረሰኝ። ልጁ ወደ ከተማ ወሰደውና እነሱ ቤት ሸሸገው። እዛው በነበረበት ስለ ቤተሰቦቹ ሰማ። ማምሻውን ሻሸመኔ ወደሚገኘው ወደ እነ መስፍን ቤት የመጡት አብዮት ጠባቂዎች በድጋሚ መስፍንን ጠየቁ። ነገር ግን አላገኙትም። በነጋታው ሲመለሱ ለመጠየቅ አልመጡም። አብዮት ጠባቂዎቹ እናቱን ወይዘሮ ጥሩማንንና አያቱን እትዬ በዩን አንከብክበው ወደ እስር ቤት ወሰዱ። እናቱን በጣም ይወዳል፣ ለአያቱ ደግሞ ልዩ ፍቅር አለው። ምን ሊያደርጓቸው እንደሚችሉ አውቋል። እዚህም ሆኖ መያዙ አይቀርም። ነገር ግን ቤተሰቡ ለስቃይ እንደተዳረገ አውቋል። ምን ማድረግ እንዳለበት አሰበ። እጁን ሰጥቶ ቤተሰቡን ማዳን ወይም በጀመረበት መንገድ መቀጠል። መንታ መንገድ ላይ ነው ያለው። ከሻሸመኔ 25 ኪሎ ሜትር ርቀት ላይ የምትገኘው ነገሌ ከተማ የገበያ ቀን ካልሆነ ቀስቀስ ያለች ናት። መንገድ ዳር ቆሞ የነበረው ወጣት ሰው የሚጠብቅ አይመስልም። አንድ ተሳዳጅ ወጣት በዚህ ሰዓት እንደሚመጣ ያውቃል። ሲጋራ ይዞ ለማቀጣጠል እያዘጋጀ ነው። ሲጋራውን መፈፈር ጀመረ። መስፍን ወርቄ ወደ ሰውየው ተጠጋ። እዚህ አካባቢ ሰው ልጠይቅህ አለ። ሰው አላውቅም። ሲጋራውን ለምን ትፈረፍራለህ? ምን አገባህ? ምን አልክ? ያልኩህን አልሰማህም? አልሰማሁም። ምን አገባህ? ኮዱ ይህ ነበር። ሰውየው ለመስፍን ኩየራ ሄዶ እንዲደበቅና አንድ ሰው መጥቶ ወደ መሸሸጊያ እንደሚወስደው ነገረው። ሁለቱ የሚገናኙበትን ኮድ በደንብ ነግሮታል። ኩየራ አካባቢ ከሆስፒታሉ አጠገብ ከድልድዩ አቅራቢያ ሁለት ቤቶች አሉ። ሁለቱም ቀለማቸው የተለያየ ነው። እዚያ ቤት ውስጥ ተስፋዬ የሚባል ልጅ ይጠብቃቸዋል። ተስፋዬ የኢህአፓ አባል ነው። እሱ በሚገባ ያስተናግደዋል። መስፍን እዚያ ሲደርስ ጌታቸው አበበን አገኘው። ድርጅቱ ለመስፍን የነገረው እዚያ ቤት ውስጥ ይቆይና የሆነ ሰው በኮድ ይገናኘዋል። መረጃውን ከተለዋወጡ በኋላ ሰውየው ወደሚነግራቸው ቦታ ይሄዳሉ። ሰውየው ዛሬ ወይም ነገ ሊመጣ ይችላል። መስፍን ከጌታቸው ጋር ገብቶ ገና እንደተቀመጠ የሆነ ሰው አንገቱን በመስኮት ብቅ አድርጎ ደህና ዋላችሁ አላቸው። ደህና። ምን እያደረጋችሁ ነው? እየተጫወትን ነው። ምንድን ነው የምትጫወቱት? ጓደኛሞች ስለሆንን ዝም ብለን እናወራለን። መልካም ጨዋታ ይሁንላችሁ። እናመሰግናለን። እናንተ ጋር ገብቼ በጨዋታችሁ ልቀላቀል? ዝምታ። መስፍን ከሰውየው አንድ ነገር እየጠበቀ ነው። ተልኮ የመጣው እሱ እንደሆነ ገምቷል። ኮዱን ይነግረውና ከዚያ ተያይዘው ወደ ተዘጋጀለት ስፍራ ይሄዳል። ጉዞው ከተሳካ አሁን ከገባበት ጭንቀት ይገላገላል። በእርግጥም ሰውየው እሱ ነው። ጥርጥር የለውም። ነመስፈን ያሉበት ቤት ተነግሮታል። ሰላምታ የሚያቀርብላቸው በመስኮት ነው። ከዚያ በበሩ ይገባል። ሁሉን ከነገረው በኋላ ይተማመኑና ጉዞ ይደረጋል። ሰውየው በበሩ ሲገባ ተበቆት። ነገር ግን በሩ የተከፈተበት ሁኔታ አስደንጋጭ ነው። የሆኑ ሰዎች በርግደው ገቡ። መሳሪያ ይዘዋል። እጅ ወደ ላይ አሏቸው። መስፍንና ጓደኛው የአካባቢው ሰው ስላልሆኑ አገር ጥበቃዎቹ ወደ ሁለቱ ነው የወደሩት። የቤቱ ልጅ ተስፋዬ ወደ ጓሮ ሄደ። መስፍንና ጓደኛው እንደተያዙ ተራ የኢህአፓ አባል ይሆናሉ ተብሎ ነው የተገመተው። ጸጉረ ልውጥ ስለሆኑ በጥርጣሬ ነው የተያዙት። ተስፋዬም ያልተያዘው ለዚህ ይሆናል። አገር ጥበቃዎቹ ወደ ጣቢያ ይወስዷቸውና ጥያቄ አቅርበውላቸው ይለቋቸዋል። በአካባቢው እንደዚህ አይነት ነገር የተለመደ ነው። አገር ጥበቃዎቹ ከከተማ ውስጥ ሲዘዋወሩ እንግዳ የሆነ ሰው ካዩ ይይዛሉ። በተለይ ወጣት ከሆነ ወደ ፖሊስ ጣቢያ ወስደው ጥያቄ ያቀርቡለታል። የመጣበትን አካባቢ፣ ለምን እንደመጣ፣ እነማን ጋር እንዳረፈ፣ ያረፈበት ቤት ሰዎች ለሱ ምን እንደሆኑ ይጠየቅና ስሙ ተመዝግቦ ይለቀቃል። እዚህ ከተማ ምንም የኢህአፓ እንቅስቃሴ ስለሌለ የፖለቲካ ነገር ስጋት የለም። መስፍንና ጓደኛው ሲያዙ ከዚህ የተለየ ነገር አይገጥማቸውም። ምክንያቱም ጓደኛቸው ሊጠይቁ እንደመጡ ነው የሚታወቀው። ተያይዘው ወደ ፖሊስ ጣቢያ ሊሄዱ ሲሉ እንደ ቀልድ የሆነ ነገር ተጀመረ። አለቃቸው መሳሪያ ይዛችኋል እንዴ? አለ እየሳቀ። ኧረ ነፍተን አናውቅም። ለአንድ ቀንም በእጃችንም አልያዝንም። እንፈትሻችሁ? እሺ። ሁለቱም ተፈተሹ። ንጹህ ናቸው። በትክክል እነሱ ጓደኛቸውን ሊጠይቁ ብቻ ነው የመጡት። ምንም ውስጥ የሉበትም። ከመሃላቸው አንደኛው ቤቱን ብንፈትሸውስ? አለ። እነዚህ ዝም ብለው ነው። አንዳንዴ አይታወቅም። ጣቢያ ድረሰን ቃላቸውን እንቀበላቸው። እንደሱ ይሻላል እንዴ? አዎ፣ ብንፈትሻቸው ጥሩ ነበር። እየሄዱ ደስ ካለ ፈትሽ። ለደንቡ ብዬ እኮ ነው። ትችላለህ። ሰውየው ድንገት ተመለሰና ወደ ውስጥ ገባ። ተመልሶ ወጣና በከፍተኛ ጩኸት አረኑ ጉድዩ ብሎ አስገባቸው። በማዳበሪያ ፈንጂ፣ ቦምብና ሌላም የጦር መሳሪያ ተገኘ። እዚህ ከተማ ውስጥ እንዲህ አይነት መሳሪያና ፈንጂ ተይዞ አያውቅም። ቤቱ ድልድዩ አጠገብ ስለነበር ሆስፒታሉንና ድልድዩን ሊያፈርሱ ነው በሚል ሁለቱን አጣደፏቸው። የፊጥኝ አሰሯቸው። ወዲያውኑ ለሻሸመኔ ወታደራዊ ክፍል ስልክ ተደወለ። ቀንደኞቹ ተይዘዋል ተባለ። ሶስት ማስክ ሙሉ ወታደር መሳሪያውን ደግኖ ወደ ኩያራ ገሰገሰ። እነ መስፍን እዚያው ቤት ውስጥ እንዳሉ ታስረዋል። ንቅንቅ አይሉም። ደግሞም ተደግኖባቸዋል። 20 ደቂቃ በማይሞላ ጊዜ ማስኩ እንደ ጀት እየበረረ ቦታው ላይ ደረሰ። መስፍን ሁኔታውን እንዲህ ያስታውሳል። ከቤቱ እንደወጣን በየትሻው ውስጥ ወታደሮች ደግነው እየጠበቁ ነው። ይህ ሁሉ ጦር ለኛ አልመሰለንም ነበር። የተወሰኑት ደግሞ ድልድዩን ይጠብቃሉ። በወታደር መኪና ታጅበን ወደ ሻሸመኔ ካምፕ ወሰዱን። ከካምፑ ፊት ለፊት በጎን በኩል ሄድኳርተሩ አለ። እዛ አስገቡን ይላል። ወጠምሻ የሆኑ ወታደሮች እየገረፉ ሊመረምሩ ወደ ክፍል አስገቧቸው። መርማሪዎቹ ጥያቄ ጀመሩ። ግምጃ ቤቱ የት ነው? የምን ግምጃ ቤት? የኢህአፓ መሳሪያ ግምጃ ቤት። አናውቅም። መሳሪያ የት ነው የምታስቀምጡት? ምን ማለት ነው? ግምጃ ቤት ይኖራችኋል አይደል? እናንተ ጋር ይኖራል፣ ከኛ ጋር እንዲህ አይነት ነገር የለም። ታዲያ ይህን ሁሉ መሳሪያ ከየት አመጣችሁ? አላውቅ። እንዴት አታውቅ? እኔ ተራ የኢህአፓ አባል ነኝ። መሳሪያውን ከየት አመጣህ ነው ያልኩህ። እዚያ ቤት ተቀምጦ ነው ያገኘ ነው። ግምጃ ቤቱ የት እንደሆነ አሁን ትናገራለህ ብሎ ለግርፊያ ማሰር ጀመረ። 8 ቁጥር ለሚለው ግር አዘጋጀ። እጅና እግሩን በገመድ አሰረ። ገመዱን በሳበው ቁጥር አንገቱ ወደ እግሩ እየተጠቀለለ መጣ። ወታደሩ በደንብ ለማጥበቅ እግሩን መስፍን ላይ አስደግፎ በጣም ሳበው። ሲስበው እንደ ኳስ ተጠቀለለ። እንጨት ላይ አንጠልጥሎ መግረፍ ጀመረ። መስፈን ነገሩን እንዲህ ያስታውሳል። ስምን ቁጥር በሚሉት ስልት ነው ያሰውኝ። ምንም መነቃነቅ አልችልም ነበር። ፊቴን በጫማ ይረግጡኛል። ማጅራቴን፣ ወገቤን፣ እግሬን ያልመቱኝ ቦታ የለም። እስኪበቃቸው ቀጠቀጡኝ። ለሩብ ሰዓት ያህል ደበደቡኝ። አፌ በገመድ ታስሯል። አረፋ ከደም ጋር መውጣት ጀመረ። ራሴን ሳት የት እንዳለው አላውቅም። ከርቀት የሆነ ድምፅ ይሰማኛል። የቤተሰቦቼም ይመስለኛል። ሞቷል ይላሉ። ይህን ድምፅ ከመስማቴ በፊት እንደ ሞትኩ አውቄያለሁ። አሁን ከሩቅ የሰማሁት ድምፅ ሞቴን አረጋግጦልኛል። ተገላገልኩ። ከዚህ በኋላ አይቀጠቅጡኝም። በእንዲህ አይነት ሁኔታ ከመቀጥቀጥ መሞት ይሻላል። ከሳምንት በፊት ጓደኞቼ ሞተዋል። እንደኔ ሳይቀጠቀጡ ነው የተገደሉት። ከእኔ የነሱ ሞት ይሻላል። ስቃይ የለውም። ጥቂት ከቆየሁ በኋላ እንዳልሞትኩ አረጋገጥኩ። በትንሹ መተንፈስ ጀመርኩ። ነገሩ አናደደኝ። እነዚህ ሰዎች እኔን መግደላቸው አይቀርም። ብዙ ሳልሰቃይ መሞት ነው የሚሻለኝ። እየቆየሁ ራሴን ማወቅ ጀመርኩ። ለካስ ሞታል ብለው የሚያወሩት ወታደሮቹ ናቸው። ሞታል፣ በቃ ፍታው ይባባላሉ። አንደኛው የታሰርኩበትን ሊፈታ ታገለ፣ ግን አቃተው። ሌላኛው ሞከረ፣ አልቻለም። ምን ያህል አጥብቀው እንዳሰሩኝ ያወቁት በኋላ ነው። መተንፈሴን አይተው ነፍሱ ያለ ይመስላል ይውረድ ተባባሉ። ከዚያ በኋላ የታሰርኩበትን ገመድ በሳንጃ ቆረጡና ፈቱኝ። ልነሳ ቀርቶ ቀና ማለት አቃተኝ። ወታደሮቹ ይሄ ልጅ እዚህ ከሚሞትብን ፖሊስ ጣቢያ ወስደን እንስጣቸውና ከፈለገ እዚያው ነፍሱ ይውጣ ሲሉ ሰማዋቸው። የወታደሮቹ ስልጣን ተፈላጊውን ሰው ሂዶ መያዝ ነው። መታሰር ያለብን ፖሊስ ጣቢያ ነው። የሚመረምሩን የመንግስት ካድሬዎች ናቸው። ወታደሮቹ ያለ ስልጣናቸው ነው እኛን እየጠየቁና እየመቱን ያሉት። ይህ ነገር ስለሚያስጠይቃቸው እነሱ እጅ እንድንሞት አልፈለጉም። ስለዚህ ነፍሴ ሳይወጣ ፖሊስ ጣቢያ ወስደው ሊጥሉኝ ተስማሙ። አንከበከቡኝና ሬሳ የሚመስል ነገር በመኪና ወስደው ለፖሊስ ሰጡ። ፖሊስ ደግሞ ከዚህ በፊት አስሮኝ ስለነበር አሁን ድልድይ ሊያፈርስ ሲል ያዝ ነው በሚል ከነ መሳሪያዬ ያስረከቧቸው። ዋናውን አሳ አጠመድን አሉ። እዚህም ድብደባውና ምርመራው መቀጠሉ አይቀሬ ነው። ሁሉንም ነገር መቋቋም አቃተኝ። እንዲገሉኝ ፈለኩ። እንዴት መሞት እንዳለብኝ ማሰብም ጀመርኩ። በእነሱ እጅ መሰቃየት አልፈልግም ይላል መስፍን። ወደ ፖሊስ ጣቢያ እንደተወሰደ ያመጡት ወታደሮች እዚያው አካባቢ ነበሩ። ሌላ ሰው ደግሞ ወደ ፖሊስ ጣቢያ ሳት ለብሶ ሳት ጎርሶ መጣ። ሻለቃ አለምሳ ነው። የተያዙት ሁለት እስረኞች በአስቸኳይ እንዲሰጡ ጠየቀ። ሁለቱንም ለግድያ እንደሚፈልጋቸው ፖሊስ አወቀ። ሁለቱ ወደ ሞት ሊሸኙ ነው።